ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አርማችቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተል ከመጽሐፍት ዓለም ዝግጅታችን በተድላ ዘዮሐንስ የተደረሰውን የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ ምዕራፍ 48 እናሰማለን። በቅድሚያ ዜና። የተባበሩት መንግስታት ድርጅት እርዳታ አስተባባሪ ቢሮ ሰኞ ግንቦት 28 ቀን ይፋ ባደረገው ዘገባ በኢትዮጵያ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር እያደገ መሄዱ አሳሳቢ መሆኑን ገልጾ ተጨማሪ እርዳታዎች በአስቸኳይ የሚያስፈልጉ መሆኑን አሳስቧል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት የሰብአዊ እርዳታ ተቋሞች በመተባበር ከአረብ ባህረ ሰላጤ ሀገሮች ከእርዳታ ሰጪ ድርጅቶችና ከግል ተቋሞች የተውጣጡ አንድ የልዑካን ቡድን ከሰኔ 1 እስከ 13 በኢትዮጵያና በሶማሊያ ጉብኝት እንዲያደርግ የሚልኩ መሆናቸው ተገልጿል። የልዑካን ቡድኑ ድርቅ ወዳጠቃቸው አካባቢዎች ዘልቆ የሚያስፈልገውን እርዳታ የሚገመግም መሆኑንም አስረድተዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ጽህፈት ቤት በዘገባው በምዕራብ ኢትዮጵያ በጋምቤላ ከተማ በግንቦት 10 ቀን በደረሰው የጎርፍ መጥለቅለቅ ምክንያት ከቤት ንብረታቸው የተፈናቀሉ የ2305 ዜጎች አሁንም ተፈናቅለው በስደተኛ ሰፈሮች ውስጥ የሚገኙ መሆናቸውና ከፍተኛ እርዳታ የሚያስፈልጋቸው መሆኑንም ገልጿል። ጎርፉ በከተማው ውስጥ የሚገኙትን 5 ቀበሌዎች ያጠቃ ሲሆን በየቤቱ የሚገኙ የመገልገያ ዕቃዎችን በሙሉ ጠራርጎ የወሰዳቸው መሆኑም ታውቋል። ከዚህ በተጨማሪ 950 የሚሆኑ ተማሪዎች የሚማሩባቸው መጻሕፍትና ደብተሮች መበላሸታቸውም ተነግሯል። በተያያዘ ዜና የእርዳታ ማስተባበሪያ ጽህፈት ቤት እንደገለጸው በኢትዮጵያ የምግብ እርዳታ እያገኙ ያሉት 8 ሚሊዮን ዜጎች የሚያገኙት እርዳታ አሁን ባለው መጠን የማይቀጥል ከሆነ በተለይ በሚቀጥለው ሐምሌና ነሐሴ አካባቢ በከፍተኛ ደረጃ አልሚ ምግብ እጥረት ሊያጠቃቸው እንደሚችል ጠቁሟል። ይህ ሁኔታ እንዳይከሰት በአስቸኳይ የ55 ሚሊዮን ዶላር እርዳታ እንደሚያስፈልግና በአጠቃላይ ደግሞ የምግብ እርዳታውን ለመግዛትና ወደ ቦታው ለማድረስ 500 ሚሊዮን ዶላር እንደሚያስፈልግ ገልጿል። የወያኔ አገዛዝ የፖለቲካ ይዞታ ያላቸውን የኢንተርኔት መልእክቶች በመመርመር ድረገጾችን በመዝጋትና ዜጎችን በመሰለል ከአፍሪካ ቀዳሚ ቦታን የያዘ ሲሆን በአፍሪካ ቀንድ አካባቢ ደግሞ ብቸኛ አገዛዝ ነው ተብሏል። በኢትዮጵያ የኢንተርኔት አገልግሎት ኢትዮ ቴሌኮም በሚባለው ብቸኛ ተቋም መከናወኑና ይህም ተቋም በወያኔ ቀጥተኛ ቁጥጥር ውስጥ ያለ መሆኑ የኢንተርኔት አፈናው አለምንም ችግር ተግባራዊ ለማድረግ ተችሏል ተብሏል። በአሁን ወቅት የተደረገው የኢንተርኔት አፈና በአይነትም ሆነ በጥልቀት እንዲሁም ረዘም ላሉ ቀናት በመቆየት ከዚህ በፊት ከተደረጉ የኢንተርኔት አፈናዎች የጎላ መሆኑ የታወቀ ሲሆን ለመዘጋታቸው የአገዛዙ ባለስልጣኖች የተለያዩ ምክንያቶች በመስጠታቸው የአፈናውን ምክንያት ፖለቲካዊ ነው በማለት ብዙዎች አስተያየት ይሰጣሉ። ባለፈው ዓመት የተደረጉ አፈናዎች ለአጭር ጊዜ ቆዩ ከመሆናቸው ሌላ የተወሰኑ የኢንተርኔት አገልግሎቶች ያልተነኩ መሆናቸውም ይታወቃል። ከግንቦት 22 ቀን ጀምሮ የታፈነው የኢንተርኔት አገልግሎት ግን በስፋቱና በጥልቀቱ ከዚህ በፊት ከተደረጉ አፈናዎች የከፋ እንደሆነ እየተነገረ ነው። ቀደም ብሎ ትኩረት የነበረው እንደ ፌስቡክ፣ ትዊተር እና ዩቲዩብ የመሳሰሉት ላይ ሆኖ የኢንተርኔት አገልግሎት ከሞላ ጎደል የነበረ መሆኑ ይታወቃል። በአሁን ወቅት ግን ከአንዳንድ ከፍተኛ ሆቴሎችና ዓለም አቀፍ ድርጅቶች በስተቀር የኢንተርኔት አገልግሎት ሙሉ በሙሉ የተቋረጠ መሆኑን ዜጎች ይገልጻሉ። አገልግሎቱ ያልተቋረጠባቸው እንደ ኢልተን የመሳሰሉ ትላልቅ ሆቴሎች ከፍተኛ ገንዘብ እያስከፈሉ አገልግሎቱን ለህዝብ ለማዳረስ ቢሞክሩም አገልግሎቱን ለመጠቀም ወደ ቦታዎቹ የሚሄደው ህዝብ በጣም ብዙ ከመሆኑ የተነሳ ረጃጅም ሰልፎች እንደነበሩም ተስተውሏል። የኢንተርኔት አገልግሎት መቋረጥ በኢኮኖሚው ላይ ያደረሰው ጉዳት ምን ያህል እንደሆነ መገመት ባይቻልም በርካታ የንግድና የስራ ተቋማት ቅሬታቸውን በይፋ እየገለጹ ይገኛሉ። በሳውዲ አረቢያ አማላጅነት የሱዳንና የአዲሱ የአሜሪካ አስተዳደር ዝምድና እየተጠናከረ መሆኑ ተዘገበ። ባለፉት ወራት የሱዳን የጸጥታ ኃላፊዎች ወደ ዋሽንግተን በመብረር ከአሜሪካ የጸጥታ ተቋማት ኃላፊዎች ጋር የተነጋገሩ ሲሆን የአሜሪካው ሲአይኤም በካርቱም ትልቅ ቢሮ ከፍቷል። አሜሪካ በመተማና በከሰላ ላሉት የሱዳን የስለላ ቢሮዎች ዘመናዊ የስለላ መሳሪያዎች መለገሷም ታውቋል። የሱዳኑ በሽር የመገልበጥ አደጋ በመጣበት በአሁኑ ጊዜ የአሜሪካ ድጋፍ ለበሽር ትንሽ ጊዜም ሳይገዛለት አይቀርም ሲሉ ታዛቢዎች ተችተዋል። በሽር ከእስራኤል ጋርም ግንኙነቱን ማሻሻሉ ተነግሯል። ከውጭ ሀገር ዲፕሎማቶች ሰፈር የቀረበ ግምገማ የወያኔው ጠቅላይ ሚኒስትር ችሎታ የለውም ብሎ መደምደሙ ሊታወቅ ተችሏል። ኃይለ ማርያም ደሳለኝ በአስተርጓሚ ቢናገር ምናልባት ይበልጥ ተሰሚነት ሊኖረው ይችላል ይሆናል ያሉ ክፍሎች ግለሰቡ ራሱን በእንግሊዝኛ ለማቅረብ ሲጥር እያቃተው መሆኑን አጋልጠዋል። በተጨማሪም ኃይለ ማርያም ትምህርቱ የውሃ ቴክኖሎጂ ሲሆን አባቱ ደሳለኝ የኢህአፓ ድጋፊ የነበር ቢሆንም ኃይለ ማርያም ምንም የፖለቲካና የኢኮኖሚ ጥልቅ ግንዛቤ ያለው አይደለም ተብሏል። ወደ ፖለቲካ የገባው በሲዳሞና በደቡብ በወንጀል በመሳተፉ በወያኔ እንጂ የፖለቲካ ብስለቱ ወያኔዎች በልካም ሊውስ ሌላ ደካማ ነው ሲሉም ደምድመዋል። ከዚህ በፊት ስዩም መስፍን ምንም የውጭ ጉዳይ ግንኙነት ችሎታ አጥቶ እንግሊዝ አማካሪዎችን በሚኒስትሩ መሰክሰጉን ያነሱ ክፍሎች የኃይለ ማርያም አማካሪዎች ወያኔዎች በመሆናቸው ከጃ ይሻል ዶማ ሁኔታን ፈጥሯል ብለዋል። በመካከለኛው ምስራቅና በአፍሪካ ቀንድ ያለው ሁኔታ እየተበጠበጠ ነው ያሉ ዘጋቢዎች በቅርቡ ሳውዲ አረቢያ፣ ባህሬን፣ የተባበሩት አረብ ኤሚሬትስ፣ ግብጽ፣ ሊቢያ እና የመን ከቃታር ጋር ግንኙነት ማቋረጣቸውን ጠቅሰዋል። የአሜሪካው አደፋርሶ ፕሬዝዳንት ወደ ሳውዲ አረቢያ ብቅ ብሎ የገልፍ አገሮችን በሽብርተኝነት እና በኢራን ላይ አስተባበርኩ ብሎ በፎከረ በጥቂት ጊዜ ውስጥ የገልፍ ካውንስል መበጣበጡ ለኢራን ጠቃሚ ነው ሲባልም ተዘግቧል። በገልፍ አገሮች ነዋሪ የሆኑ የቃታር ተወላጆች በሞላ ወደ አገራቸው እንዲመለሱ የታዘዙ ሲሆን በሳውዲና በገልፍ አገሮችም የጦር በቃታርም የጦር ሰፈር ብቻ ሳይሆን የቤንዚን ጥቅም ያላት አሜሪካ አጣብቂኝ ውስጥ ገብታለች ተብሏል። በየመን ላይ ሳውዲና ካታር በጋራ ሲንቀሳቀሱ የቆዩ ሲሆን ይህ መፈራረቃቸው እቅዳቸውን እንደሚያበላሸውም ተገምግሟል። እስራኤል ሳውዲን በመርዳት ላይ በየመን ድሮን ታበራለች የተባለ እንዳለ ሆኖ ሳውዲና ካታርም በኤርትራ በጋራ የመሰረቱት የጦር ሰፈር ጉዳይና በጅቡቲና ሶማሊላንድም የሚያደርጉት ወታደራዊ እንቅስቃሴም የሚደናቀፍ ነው ተብሏል። በካታር ላይ እርምጃውና ቀባው በእነ ሳውዲ ሲዘጋጅ የቆየ መሆኑ ተጠቅሶ ካታር ከሐማስና በተለይም ከኢራን ጋር ያላት ቅርበትና አጠቃላይም ፖለቲካውም ከሳውዲ ጋር እየተለያየ መምጣቱ ለቀውሱ ምክንያት ነው ሲሉ ታዛቢዎች ጠቁመዋል። ካታር ሽብርተኛን ትረዳለች የተባለውን ክስ ስታስተባብል ሳውዲ በዚህ ካታርን ከሳሽ መሆኗ ጀበናን ሸክላ ድስት ጥቁር አለው አይነት ክስ ነው ተብሏል። ሳውዲ በአገሯ ነዋሪ የሆኑትን ኢትዮጵያውያን በገፍ ልታባርር ስትነሳ ይህ አዲስ ሁኔታ ኢትዮጵያን በተመለከተ ስለሚያመጣውም ችግር ወያኔ ምንም ዝግጅት ሆነ የመቋቋሚያ ስልት እንደሌለውም ተጠቁሟል። ደቡብ አፍሪካ የኢኮኖሚ ድቀት ያጋጠማት መሆኑ ተነገረ። ከጥር ወር ጀምሮ እስከ መጋቢት ድረስ ባሉት ወራት የደቡብ አፍሪካ ኢኮኖሚ እድገት በነጥብ 7% የቀነሰ ሲሆን ሁለት ተከታታይ ወቅቶች ተመሳሳይ ቅነሳ በማሳየቱ ደቡብ አፍሪካ የኢኮኖሚ ድቀት ወይም ሪሴሽን ውስጥ ገብታለች ተብሏል። በኢኮኖሚ ትልቅነት ከአፍሪካ ሶስተኛ የሆነችው ደቡብ አፍሪካ በውስጧ ከፍተኛ ውጥረት የነበሩባት መሆኑ የሚታወቅ ሲሆን ከጥቂት ወራት በፊት የአገሪቱ ፕሬዝዳንት ሚስተር ዙማ የገንዘብ ሚኒስትሩን ማባረራቸው ለውድቀቱ አንዱ ምክንያት ሊሆን ይችላል ተብሏል። በደቡብ ሱዳን በአስገድዶ መድፈር አስሮ በማሰቃየትና በግድያ ወንጀል የተከሰሱ 12 የመንግስት ወታደሮች ጉዳያቸው ለሁለተኛ ቀን መታየት የጀመረ ሲሆን የአሜሪካው ኤፍቢአይ ተወካይ ለሚደረጉት ምርመራዎች የቴክኒክ እርዳታ ለመስጠት ከስፍራው የተገኘ መሆኑ ታውቋል። አቃቤ ሕጉ ለዝግጅት የአንድ ወር ጊዜ ጠይቆ ፍርድ ቤቱ የከለከለው መሆኑንም ምንጮች ገልጸዋል። ሕገወጥ በሆነ የማዕድን ስራ ላይ ተሰማርተዋል በማለት የዛምቢያ መንግስት 31 የቻይና ዜጎችን ያሰረ መሆኑ ተነግሯል። የቻይና የውጭ ጉዳይ መስሪያ ቤት የአፍሪካ ክፍል ኃላፊ የቻይና መንግስት በዛምቢያ ላይ ያለውን ቅሬታ ከገለጹ በኋላ እስካሁን ድረስ ለተወሰደው እርምጃ የዛምቢያ መንግስት አጥጋቢ የሆነ ምክንያት አልሰጠም ብለዋል። ቻይና ህገወጥ የማዕድን ስራን የምትቃወም መሆኗን ገልጸው ዛምቢያ እርጉዝ ሴቶችን ሳይቀር ለወሰደችው የማሰር እርምጃ የሰጠችው ማስረጃ እንደሌለም ገልጸዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይተካላል።
Ya, 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 ya ቆሜ ነው መሞታው። አልጠብቀም ሞትን ተኝቼ ባልጋዬ እኔው እሄዳለሁ ፈረሴን ቼብዬ አልፈልግም ዋሻ የምደበቅበት አልፈልግም ጥሻ የምሸሸግበት አልሰብርም ማንገቴን አላዞር ግንባሬን አይዝልም ጉልበቴ አላጥፋውም ክንዴን እጠብቀዋለሁ ደረቴን ነፍቼ በኩራት በድፍረት አንገቴን አቅንቼ አልንበረከክም ቆሜ ነው መሞተው የጀግና ልጅ ጀግና መሆኔን ይወቀው ባልታጠብም ቁጭ ብያላረክስም ጉልበቴን አጠፌ አልንበረከክም አልጠብቅም እሱን ወደ እኔ ሲመጣ እኔው እሄዳለሁ ወደ እሱ እንዳይመጣ ኩራቴን ይረዳው ድፍረቴን ይወቀው ተጋድሜ አልሞትም ቆሜ ነው የምሞተው አልጠብቅም ሞትን ማታ በጨለማ እንዲወስደኝ ብዬ ሰው ሳይሰማ አለምንም ከቶ ዛሬን እንዲተወኝ ዘግይቶ እንዲመጣ ዕድሜ እንዲለግሰኝ ወይ እንደ ባለጌ እያሞላቀቀ ሞት መጥቶ እስኪወስደኝ እያጨማለቀ ጭራሽ እጠብቀዋለሁ በጠራራ ፀሐይ መሀል ላይ ይሁን ቃል ለምድር ለሰማይ ዳግም ድል አድርግ ጌ እስከነሳ ድረስ ቆሜ ነው የምሞተው
እንደ ክርስቶስ
ይለግሰኝ ብዬ ትርፍራፊ እድሜ አልጠብቅም ከቶ እኔ ተጋድሜ እሄዳለሁ እኔ ወደ እሱ እንዳይመጣ ግንባሬን አላጥፍም የመጣው ቢመጣ ተኝቼ አልጠብቅም ሞት መጥቶ እስኪወስደኝ እኔው እሄዳለሁ በቁሜ እንዲያገኘኝ ለመኖር ጓጉቼ አልንበረከክም ዛሬን ተወኝ ብዬ አልለማመጥም አልንበረከክም ቆሜ ነው የምሞተው የጀግና ልጅ ጀግና መሆኔን ይወቀው
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አድማጮቻችን በዛሬ ከመጽሐፍት ዓለም ዝግጅታችን የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ በተብላ ዘዮሐንስ ከተደረሰው መጽሐፍ የኢጣሊያ ዋና ፖሊሲ በሚል ርዕስ የቀረበውን ምዕራፍ 48 እናሰማለን። ይህ ምዕራፍ ምዕራባውያን ቅኝ ገዢዎች ለኢትዮጵያ ያላቸውን ጥላቻ ያሳያል። በስሟ መጥራት ይጠየፉ ነበር። ይህን አሁን ያሉት ጸረ ኢትዮጵያ ቡድኖች ወያኔ ሻቢያና ኦነግ ከማን እንደወረሱት ይህ ምዕራፍ ቁልጭ አድርጎ ያሳየናል። ወያኔማ 100% ጣሊያን ያቃተውን ተግባራዊ ለማድረግ እየተፈጨረጨረ መሆኑን እንረዳለን። የኢትዮጵያ ጣላቶች ግን አይበረክቱም። የጣሊያኖች ፖሊሲ የኢትዮጵያን ድል ካደረገ በኋላ የጣሊያን መንግስት ለሀገሩ አዲስ ስም አወጣ። ሀገሩን የኢጣሊያ ምስራቅ አፍሪካ አለው። ይህ ስም አጠራር ኢትዮጵያ የሚለውን ቃል ከምድረ ገጽ ለማጥፋት ነበር። ለውጪዎች ኢትዮጵያ የሚለው ስም ይከብዳቸዋል። አረብ ሀበሽ ይላል፣ ፈረንጅ አቢሲኒያ ይላል። በመጽሐፍ ቅዱስ ውስጥ ስሙ መጠቀሱ ይቀፋቸዋል፣ በተለይም ለእንግሊዞች። ሙሶሎኒ የሞከረው በዚሁ ስም አጠራር የተጨነቁትን ሁሉ ለመገላገል ነበር። ደግሞም ልዩ ልዩ አዋጅ አወጣ። ለሊቢያ፣ ለኤርትራና ለሶማሊያ ጭምር በማስመሰል ለሁሉም ቅኝ ግዛቶች ፖሊሲ ቀረጸ። ነገር ግን ዋና ዓላማው ኢትዮጵያ ነበረች። አንድ ሕግ ያወጣል፣ እሱ ሳይሰራ ሲቀር ሌላ ያስደግመው ገባ። በዚህ አይነት አንዱን ሕግ ሌላው እያፈረሰው፣ አንዱን ፖሊሲ ተከታዩ እየጣሰው ሄደ። ዝብርቅርቁ በዛ። ችኩሉ የጣሊያን መንፈስ ከጊዜው አስቸኳይነት ጋር እየተጣመረ በጥድፊያ ላይ ጥድፊያን ተከተለ። በመሆኑም ዝግ ብሎ የሚራመደውን የኢትዮጵያን ሕዝብ አመለካከት ለመለወጥና ከሱ ሥርዓት ውስጥ ለማስገባት አቃተው። ኢትዮጵያን ከሱ ሥርዓት ማግባት ሲያቅተው እሱ ራሱ ወደ ኢትዮጵያ ባህልና ሥርዓት መግባት ያዘ። ከዚህ ድምዳሜ የሚያደርሱትን ነገሮች ቀጥሎ እንመለከታለን። ጣሊያኖች ለጦርነት ቸኮሉ። በፖለቲካ ተጽዕኖ ቀጥለው ቢሆን ኖሮ ብዙ ጥቅም ያገኙ ነበር። ምክንያቱም በዚያን ጊዜ በነበረው ዓለም አቀፍ ሁኔታ ኃይላቸው ሚዛን አግኝቶ ስለነበር ብዙ ተቀናቃኝ አልነበረባቸውም። የእንግሊዞችን ሽምግልና ተቀብለው ቢሆን ኖሮ ቅጥያ ሊያገኙ ግዛትም ሊያጡ ይችሉ ነበር። ኢትዮጵያም ይህን አይነቱን ተጽዕኖ ለመቋቋም አቅም አታገኝም ነበር። የዓለም ህብረተሰብም ጣሊያንን ግፈኛ አድርጎ አይቆጥራትም ነበር። ኢኮኖሚዋ ተበላሽቶ አዘቅ አያወርዳትም ነበር። ምናልባትም በሁለተኛው የዓለም ጦርነት ጊዜ ከጀርመን ጎን እንድትቆም የሚያስገድዷት የፖለቲካ ሁኔታዎች አይፈጠሩም ነበር። ምናልባትም የኢማኑኤል ንግስና ወድቆ የሳቦች ስርወ መንግስት አይነቀልም ነበር። እንኳን አልሆነ እንጂ ያ አይነቱ ሁኔታ ለኢትዮጵያ ከጦርነቱም የከፋ ይሆንባት ነበር። በጦርነቱ ጊዜና ድል ካደረገችም በኋላ ጣሊያን በኢትዮጵያውያን ላይ የጭካኔ ሥራ አካሄደች። ዓለም ያወገዘውን አይነት የአረመኔነት ግብር ሰራች። በዚህ ምክንያት የዓለምን ሕዝብ ድጋፍ አጣች። ኢትዮጵያውያንን ከእልህ አስገብታ ጦርነቱ ከሽምቅ ፍልሚያ ውስጥ እንዲገባ አስገደደችው። በሌላ አነጋገር በውጭ አገር የሚካሄደውን የኢትዮጵያን የፖለቲካ አቋም አጠናከረች። በሀገር ውስጥ ደግሞ የአርበኝነት ሥራ በገዛ ራሷ ላይ አቋቋመች፣ አበረታች። ጣሊያን በሕዝብ መካከል የዘር ልዩነት አነሳች። ኦሮሞውን፣ ትግሬውን፣ ጉራጌውን፣ ሶማሌውን፣ ወላይታውን፣ ሌላውንም ከሰማንያ በላይ በሚሆነው ጎሳ መካከል የእርስ በርስ መጠላላት ሥራ ቀሰቀሰች። ዓላማዋ የቅኝ ግዛትን በምንም ሁኔታ የማይቀበለውን አማራውን ለማስጨረስ ነበር። ነገር ግን ሳይሰራ ቀረ። የኢትዮጵያ ሕዝብ በጎሳ ቢለያይም በአገር ጉዳይ አንድ መሆኑን በግብር እያረጋገጠ ሲሄድ የጣሊያን ድካም መና ሆነ። የዘር ልዩነትን በኢትዮጵያውያን መሃል እያራመደች ጣሊያናውያን ንጹሕ ደም ያላቸው ስለሆኑ ከሌላው ዘር ጋር እንዳይቀላቀሉ ከለከለች። በመኖሪያና በሥራ ቦታ፣ በመዝናኛና በአደባባዮች እንዳይቀላቀሉ አደረገች። ይህ ድርጊት ኢትዮጵያውያን የራሳቸውን ጉዳይ በራሳቸው ዘዴ እንዲሰሩ ምቹ ሁኔታዎችን ፈጠረ። እንዲሁም በወቅቱ የኢትዮጵያ ሕዝብ በነሱ ላይ ያደረበትን ጥላቻ ንቀት ይበልጥ አከረረው። የጣሊያን ያስተዳደር ጉድለት ገሃድ ወጣ። ሌላው በኢትዮጵያ ሕዝብ ልዩነት ለማነሳሳት የሞከረችበት መንገድ ሃይማኖት ነበር። በክርስቲያኑ ላይ እስላሙን ለማነሳሳት ልዩ ጥረት አደረገች። እስላሞች መጨቆናቸውን በመግለጽ ብዙ ወተወተች። በጣሊያን አገር ከካቶሊክ ተከታዮች በስተቀር ሌላው የፖለቲካ ቦታ እንደሌለው እንዳልታወቀባት ሁሉ ባፏ ይህን አይነት የሃይማኖት ቁርሾ እየቀሰቀሰች በቀኝ እጇ ጳጳሳት እየገደለች አብያተ ክርስቲያናት እያቃጠለች ካህናትንና መነኮሳትን እየፈጀች በግራ እጇ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚያጠናክር የሚመስል ተራ ሙከራ አደረገች። ለጳጳሳት ሹመት ሰጠች። ሥርዓተ ቤተክርስቲያንን በተመለከተ ሕግ አወጣች። የእስክንድርያ ቤተክርስቲያን ድርጊቱን አወገዘች። ከባንዳና ከሥርዓቱ ተጠቃሚዎች በስተቀር ሕዝብ አዳዲሶቹን ጳጳሳት እንደ ርኩሳን አድርጎ አያቸው። ይህም ሳይሰራ ቀረ። ጣሊያኖች መሬት ለመያዝና የእርሻ ሥራዎች ለማቋቋም ተጣደፉ። ጎንደር ዳባት ላይ፣ ሸዋ ሆለታ ላይ፣ አርሲ ጎንዴ ላይ፣ አረርጌ ሂርና ላይ ታላላቅ እርሻ አቋቋሙ። ብዙ ገንዘብ ወጪ አደረጉ። እሱም የተጠበቀውን ጥቅም ሳያስገኝ ቀረ። በኢትዮጵያውያን ገበሬዎች ዘንድ የመሬት ንጥቂያ መሆኑ በግብር ስለተረጋገጠ ተቃውሞን አጠናከረ። እንደሌላው ሁሉ በዚህም ረገድ የተደረገው ሙከራ ውጤቱ መከራ ሆነ። አስተዳደሩን በዘር ልዩነት ላይ በተመሰረተ አከፋፈል ቀየሰችው። ትግሬ ወደ አስመራ ተከለለ። አማራ ጎንደር፣ ሶማሌ ሞቃዲሾ፣ ኢሳና አፋር ሐረር፣ ኦሮሞ ሲዳማ፣ ጅማ ሆነ። በነባሩ ያገር ስም የሚጠራው ሸዋ ብቻ ሆነ። እሱንም ለመገነጣጠል ልዩ ጥረት ተደረገ። ይህም የተጠበቀውን ያህል ሳይረዳ ቀረ። በመስከረም 1930 ዓ.ም ጣሊያኖች ፖሊሲያቸውን መለወጥ ጀመሩ። በግራዚያኒ ቦታ ዱክ ዳውስታ እንዲተካ ታሰበ። ከዓላማዎቹ አንዱ የጣሊያን ንጉሳውያን ወገኖች አስተዳደር ከፋሽስቶች የጭካኔ ሥራ የተለየ መሆኑን በግብር ማሳየት ነበር። ንጉሱ ኢማኑኤል ጦርነቱን እንዳልፈቀደ፣ ጳጳሱ መርዙን እንዳልባረከ፣ መሳፍንቱ በጦርነቱ እንዳልተሳተፉ ሁሉ ግራዚያኒ እንዲሻርና በምትኩ የአስተዳደር ችሎታ ያለው አንድ መስፍን እንዲሾም ሙሶሎኒ ለንጉሱ ለሳልሳዊ ኢማኑኤል ሐሳብ አቀረበ። ከሁኔታው አስፈሪነት የተነሳ የጣሊያንን ዘውድ የሚያረክስ እንዳይሆንበት ቢሰጋም ንጉሱ ከጳጉሜ 4 ቀን 1929 ዓመተ ምህረት ጀምሮ ሲያውጠነጥን የቆየውን ሐሳብ ስለተቀበለው ዱክ አሚዲዮ ዳውስታ ተሾመ። ታህሳስ 17 ቀን 1930 ዓመተ ምህረት አዲስ አበባ ገባ። መስፍኑ ከሙሶሎኒ የተሰጠውን መመሪያ በድጋሚ ለማስታወስ፣ አንድ፣ ጣሊያኖች ከቀኝ ግዛት ሰዎች መቀላቀላቸው ውርደት ስለሆነ ለጣሊያን ንጹህ ዘር ጥበቃ እንዲያደርግ፣ ሁለት፣ ስለ ጦርነቱ ሮም የሚደርሰው ሪፖርት የተጋነነ ስለሚመስል እርግጠኛውን እንዲያስታውቅ፣ ሶስት፣ የኢትዮጵያ ቅኝ ግዛት በገንዘብ ረገድ ራሱን እንዲችል እንጂ ከጣሊያን አገር ገንዘብ እንዳይጠይቅ፣ አራት፣ በሃይማኖቶች ምክንያት የሚታየውን ችግር እንዲያቃልል፣ አምስት፣ አገረ ገዢዎች ሙሉ ስልጣን እንዲኖራቸው እንዲያደርግ ነበር። ነገር ግን ባዶሊዮ ተሽሮ የዱካ ዲአውስታ መሾም በአርበኞች ስሜት ላይ አንዳች ልዩነት እንዳልፈጠረ ተመልክተናል። እሱም አዲስ አበባ እንደገባ ሁኔታዎችን ለማሻሻል ሞከረ። ሕዝብን ለማረጋጋትና ጦርነቱም ሥርዓት እንዲይዝ ለማድረግ ሞከረ። የኢትዮጵያ ህዝብ ስለ ጣሊያን አላማ እውነተኛ ትምህርት አግኝቶ ነበርና አዲሱ ሽንገላ ሳይቆነጥጥ ሰርሳይዝ ቀረ። በጣሊያኖች ዘንድ ባለሟልነት ለማግኘት ሌጧቸውን ገልብጠው የነበሩትና በእስክንድሪያው ፓትርያርክ ከሹመታቸው እንዲሻሩ ክህነታቸው እንዲፋቅና ከቅድስት ማርቆስ ቤተክርስቲያን የተለዩ እንዲሆኑ የተወሰነባቸው አቡነ አብርሃም ሞቱ። ዱክ ዳውስታ በዚህ አጋጣሚ በመጠቀም በኢትዮጵያ ህዝብ ዘንድ አክብሮት የነበራቸውን የአዲስ ዓለሙ የሐዲስ መምህር አለቃ ሸቱን ሊቀጳጳስ ሆነው እንዲመረጡ አደረገ። እሳቸውም ጳጉሜ 5 ቀን 1931 ዓመተ ምህረት በፒየሮ ፍራንክ ሰብሳቢነት በተካሄደ ጉባኤ ተመርጠው መስከረም 7 ቀን 1932 ዓመተ ምህረት ሥርዓተ ጵጵስና ተቀበረላቸው። አቡነ ዮሐንስ ተባሉ። ዱክ ዳውስታ አሚዲዮ ዲ ሳቮያ በሚል የማዕረግ ስም ሐምሌ 21 ቀን 1934 ዓመተ ምህረት ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሕግ አወጣ። ሕጉም ስለ ሊቃውንት ጉባኤ፣ ስለ ሊቀ ጳጳሳት፣ ስለ ጳጳሳት፣ ለጳጳሱ ስለሚታዘዙ ሹሞች፣ ስለ ቤተ ክህነት ዋና ጸሐፊ፣ ስለ እጨጌ፣ ስለ ሊቃነ ካህናት፣ ስለ መንፈሳዊ ምክር ጉባኤ፣ ስለ ሀገረ ስብከት አከፋፈል፣ ስለ ሀገረ ስብከት መሻሻል፣ ለጣሊያን ንጉሥና ለወራሾች ስለ መታዘዝ መሐላ፣ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን ሥነ ሥርዓት፣ ስለ ልብሰ ተክህኖ፣ ለሊቀ ጳጳሳቱ ስለሚሰጠው ክብር፣ ለጨጌው ስለሚሰጠው ክብር፣ በየአውራጃው ጳጳሳት ስለሚሰጣቸው ክብር፣ ስለ ማተሚያ ቤትና ስለ ተማሪ ቤት፣ ስለ ዜና ቤተ ክርስቲያን ጋዜጣ፣ ስለ ሃይማኖት ትምህርት ደንብ፣ ስለ ሃይማኖት ትምህርት ቤት፣ ስለ ገንዘብ ሥራ አካሄድ፣ ስለ ገዳማትና አብያተ ክርስቲያናት አለቆች፣ ስለ ሥልጣነ ክህነት አሰጣጥ፣ ስለ አዳዲስ ቤተ ክርስቲያን ሥራ፣ ስለ ኢየሩሳሌም ገዳማት አለቆች አሿሿም በጠቅላላው 36 አንቀጽ ነበረው። በደንቡ ውስጥ የጣሊያን ሥራ በትክክል ተጠብቋል። የአጠባበቁም ስልት ለቤተ ክርስቲያኗ ለመጥቀም ሲባል የተደረገ እንዲመስል ጥንቃቄ ተደርጓል። ቤተ ክርስቲያኒቱን ለመጥቀም እንዲመስል በአዋጁ ውስጥ የተዘበዘበው ነገር ረጅም ነው። ዝርዝሩን ከአዋጁ መመልከት ነው። እኛ ግን የጣሊያን ሥልጣን ለመጠበቅ የተደረገውን ጥንቃቄ እንዳስሳለን። አንቀጽ 2 በሊቃውንት ጉባኤ የሚቀመጡት አባላት ቁጥር በቄሳር እንደራሴ ይወሰናል። አንቀጽ 3 ዋና ጸሐፊው በቄሳር እንደራሴ ይሾማል። አንቀጽ 5 እጨጌው በቄሳር እንደራሴ ይሾማል። አንቀጽ 6 የመንፈሳዊ ምክር ቤት መማክርት በቄሳር እንደራሴ የሚሾሙ ናቸው። አንቀጽ 7 10 አገረ ስብከቶች ሸዋ፣ ኤርትራ፣ አማራ፣ ጎጃም፣ ወሎ፣ ወለጋ፣ ወላሞ፣ ሐረር፣ አዲስ አበባና ደብረ ሊባኖስ ናቸው። አንቀጽ 10 ጳጳሳት በሊቃነ ጳጳሳት ፈቃድ በቄሳሩ እንደራሴ አዋጅ ይሾማሉ። ኤጲስቆጶሳት እንዲመረጡ የሚያዘው ከተመረጡም በኋላ የሚሾመው የቄሳሩ እንደራሴ ነው። አንቀጽ 11 የቤተ ክርስቲያን ሹማምንት ሁሉ ሲሾሙና ሥራቸውን ሲረከቡ ለቄሳርና ለወራሾች ታማኝ ሊሆኑ ይምላሉ። አንቀጽ 13 የቤተ ክርስቲያኒቱ ሥርዓትና ደንብ የቄሳሩ እንደራሴ አይቶት ይወጣል። አንቀጽ 14 ልብሰተ ክህኖ የቄሳር እንደራሴ ካየው በኋላ ይወጣል። አንቀጽ 20 የሃይማኖት ትምህርት ደንብ የቄሳሩ እንደራሴ አይቶ ይቀበለዋል። አንቀጽ 23 ስለ ገንዘብ አያያዝና ስለ ሥራ አካሄድ የተለየ ደንብ ይወጣል። አንቀጽ 27 እና 28 አገረ ገዢው የቤተ ክርስቲያን አለቃና የገዳም መምህር አማካሪዎች ይሾማል። አንቀጽ 33 አዲስ ቤተ ክርስቲያን እንዲሰራ የሚፈቅድ አገረ ገዢው ነው። አንቀጽ 34 ኢየሩሳሌም ላሉ ገዳማት ሁሉ የቄሳሩ እንደራሴ መምህርን ይሾምላቸዋል መባሉን ልብ እንበል። ይህ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች ዘንድ ከፍተኛ ግንጋኔ ፈጠረ። የጣሊያን ፍላጎት የኢትዮጵያን ቤተ ክርስቲያን በልዩ ልዩ ዘዴ ጎትቶ ሮም ካቶሊክ ቤተ ክርስቲያን ስር ለማስገባት ስለመሆኑ ጥርጣሬ አሳደረ። ለዚህም አራት ዋና ዋና ምክንያቶች ነበሩ። ከነዚህ አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በሮም ካቶሊክ መንበር መካከል የነበረው ታሪካዊ ግንኙነት ነበር። ሁለተኛ የሮም ካቶሊካዊ ሊቀ ጳጳስ አባ ፓየስ 11ኛ ለኢትዮጵያ መደብደቢያ የተዘጋጀውን የጦር መሳሪያ መባረካቸው። የእስክንድሪያ መንበረ ጵጵስና ከውግዘት የደረሰው የኢትዮጵያ ሊቀ ጳጳስ የነበሩት አቡነ ቄርሎስ ሮም ሄደው ከካቶሊኩ ሊቀ ጳጳስ ጋር ከተነጋገሩ በኋላ በመሆኑ ነው። አራተኛ ደግሞ አዲስ አበባ ላይ ስለ ኢትዮጵያ ቤተክርስቲያን የወጣው ሕግ የጣሊያንን የበላይነት ማጠናከሩ ነበሩ። ሁኔታውን በትክክል ለመረዳት እነዚህን አራት ነጥቦች አንድ ባንድ መመርመር ያስፈልጋል። አንደኛ፣ ከቀድሞ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል ከፍተኛ ቅራኔ አለ። ልዩነታቸው በፖለቲካ አመለካከት በቀላል የሚጠናቀቅ አይደለም። ዝርዝሩን ለማወቅ ባለቃ አያሌው ታምሩና በአባ አየለ ተክለ ሃይማኖት መካከል የተካሄደውን ክርክር ማጥናት ያስፈልጋል። ከዋና ዋናዎቹ አንዱ የክርስቶስ ልደት ሶስት ነው ሁለት ነው የሚል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት ልደት ታምናለች። የሮም ካቶሊክ ቤተክርስቲያን ይህንን አታምንም። ሌላው ክርክር በክርስቶስ ሰውነትና መለኮትነት ላይ የተመሰረተው ደግሞ የኢትዮጵያ ቤተክርስቲያን ባህሪ መለኮትና ባህሪ ስሰብእ ዳግመኛ በማይለያይ ሁኔታ አንድ ሆነዋል ትላለች። እምነቷንም እውነተኛ ተዋህዶ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህም አታምንም። ሶስተኛው ክርክር ስለ ስጋ ኢየሱስ ነው። የኢትዮጵያ ቤተክርስቲያን በጊዜ ቅዳሴ ህብስቱ ወደ ስጋነት ወይኑ ወደ ደምነት ይለወጣል ብላ ታምናለች። ስሙንም ስጋ ኢየሱስ ስጋ ወደሙ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህ አታምንም። ከዚህ በተረፈ የስልጣን ጉዳይም አለ። የሮም ካቶሊክ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥላዋን ለመጣል ትፈልጋለች። የኢትዮጵያ ቤተክርስቲያን ደግሞ አጥብቃ ትከላከላለች። ሁለተኛ፣ አባ ፓያስ 11ኛ ለኢትዮጵያውያን መፍጃ የተዘጋጀውን መርዝ፣ ጋዝ፣ ቦምብ፣ መድፍና መትረየስ ቀርቦላቸው በአደባባይ መባረካቸው ሌላው ጉዳይ ነው። ከዚህም ጋር ቀደም ብለው ወደ ኢትዮጵያ በመግባት ሚስዮናውያን የሰሩት ደባ በኢትዮጵያውያን ዘንድ የታወቀ መሆኑ ነው። ይህ ግሃድ ስለሆነ ማስረጃ ማቅረብ አይጠይቅም። ከአድዋ ጀምሮ በግሃድ ሲታይ የኖረ ነው። በአምስቱ ዓመት ወረራ የባሰ እንጂ የተሻለ አንዳች ነገር አልታየም። ሶስተኛ፣ የአቡነ ቄርሎስ ወደ ሮም እንዲሄዱ መገደድና የእሳቸውም በሮም ካቶሊክ መንበረ ጵጵስና ባለስልጣኖች ጋር ተነጋግረው ሳይስማሙ መቅረት ነው። እሳቸው ሳይስማሙ የቀሩት በስልጣን ጥያቄ ጭምር እንጂ በእምነት ልዩነት ብቻ አልነበረም። ቢሆንም ሊቀ ጳጳሱ ያልተቀበሉትን ነገር ካህናቱም ምዕመናኑም መቀበል አልቻሉም። በዚህ ላይ ደግሞ የመንበረ ማርቆስ ዘእለእስክንድርያ ውግዘት ተጨመረ። አራተኛ፣ ዋናው ጉዳይ ዱክ ዳውስታ ስለ ቤተ ክርስቲያን አስተዳደር ያወጣው አዋጅ ሆነ።
እሱም ቀደም ብሎ በዚሁ ምዕራፍ ውስጥ የተነገረ ስለሆነ መድገም አያስፈልግም። ጣሊያኖች ከዚህ ጠቃሚ ከመመስል እርምጃ በአንጻሩ የኢትዮጵያ ኦርቶዶክስ ተዋህዶ አብያተ ክርስቲያናትን ማቃጠልና ማጥፋት ቀጠሉ። ለማርከስ በየሄዱበት ጦራቸውን የሚያሰፍሩት ከቤተ ክርስቲያን ውስጥ ሆነ። ለማስረጃ ያህል በጎንደር ከተማ የሩፋኤልን ቤተ መቅደስ የፈረስ ማፈሪያ አደረጉት። ቡልጋም ጊዮርጊስን እንደዚሁ አድርገዋል። ጦሩ ሲንቀሳቀስ ደግሞ አቃጥሎት ይሄዳል። በድምሩ 2000 ቤተ ክርስቲያኖች አቃጠሉ። ከዚህም ጋር እጅግ ብዙ መጻሕፍት፣ ንዋየ ቅድሳት፣ ቅርሳ ቅርሶች ዘረፉ፣ አጠፉ። የ40ቱ እንስሳን ቤተ ክርስቲያን አፍርሰው ማገዱት። የሰለስቱ ምዕተን ጽሕፈት ቤት አደረጉት። ፋሲለደስ ቤተ ክርስቲያንነቱ ቀረ። በሶስተኛው አንጻር ደግሞ የራሳቸውን የካቶሊክ ቤተ ክርስቲያን ለማስፋፋት ጥረት አደረጉ። በአዲስ አበባና በሌሎችም ከተሞች ቤተ ክርስቲያኖች ሰሩ። ይህ ሁኔታ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮችን አስቆጣ። የካቶሊክ እምነት ተከታይ የሆኑ ኢትዮጵያውያንንም አበሳጨ። ለምሳሌ በጎንደር አባ ካሳን ናላቸውን አዙሮ አሳበዳቸው። እስላሞችንም አስገነገነ። እንዲያውም ከክርስቲያኖች ጋር አቀራረባቸው። ሌላው ችግር ቀደም ብሎ በብዙ ሽንገላ ከጎኑ እንዲቆሙ ያደረጋቸው የኢትዮጵያ መሳፍንትና መኳንንት ማስተዳደር ሆነ። ለብዙዎች ደሞዝ ቢቆረጥላቸውና ባለሟልነት ቢሰጣቸውም የወገኖቻቸው እልቂትና ሰቆቃ፣ የጣሊያኖች ቅጥፈት የህሊና እረፍት እየነሳቸው ሄደ። በየአደባባዩ እየቆሙ በገዛ ህዝባቸው መንጓጠጥ ሰለቻቸው። ምን ነው ለምን እያሉ መጠየቅ አመጡ። በአንዳንድ ጉዳይ አለመስማማታቸውን መግለጽ ጀመሩ። ከነሱም በተራቸው ወደ እስር ቤት ተጋዙ። ታላቁ ታማኝ ልዑል ራስ ኃይሉ ተክለ ሃይማኖትም አልቀረ። ምህረት እንደተደረገላቸው ማረጋገጫ የተሰጣቸው እነራስ ስዩምና ራስ ጌታቸውም ከዚያው ገቡ። በዚህ በኩል የተደከመው ድካም መና ሆነ። የጣሊያኖች ሌላው ችግር በእነሱ ዘር ማለትም በጣሊያናውያንና በኢትዮጵያውያን መካከል ያለው ግንኙነት የሚያሳስባቸው ሆነ። ጣሊያናውያን ከኢትዮጵያውያን መደቀላቸው የዘር ስጥመት እንደሚያመጣ አድርገው በተገነዘቡ ጊዜ ጥቁርና ነጭ በምንም እንዳይገናኝ ሕግ አወጡ። ኢትዮጵያውያን ተቆጡ። ለነገሩ ጣሊያኖች ሕጉን ሳያከብሩ ቀሩ። ሹማምንቱና ወታደሮቹ እንደየደረጃቸው ከኢትዮጵያ ሴቶች ጉያ አንወጣም አሉ። ከ10,000 የማያንስ ክልስ ተወለደ። ይህ ነገር ሊታገድ እንደማይችል በተረዱ ጊዜ ሕጉን በሕግ ሳይሆን በአሰራር ሻሩት። ጣሊያንና በሻ ይበልጡኑ ተቀላቀሉ። ዝብርቅርቁ ወጣ። ጣሊያኖች በቀድሞ ስርዓት በሕዝብ ላይ ከብዶ የነበረውን ነገር ማቃለል የሚያስችል እርምጃ መውሰድ ደጋፊ እንደሚያስገኝላቸው ቀደም ብለው በጥናት አረጋግጠው ነበርና አገር እንደገቡ በዚህ ረገድ ፈጣን እርምጃ ወሰዱ። ባሪያ ያለምንም ጥያቄ ለዘለቄታ ነጻ ወጣ። ለጉልተኛ፣ ለመልከኛና ለሻለቃ ሁዳድ ማረስ፣ ማር መቅዳት ቀረ። በአማራው አገር ሲሶ ላንጋሽ፣ ሲሶ ለቀዳሽ፣ ሲሶ ላራሽ የሚለው ስርዓት ፈረሰ። ነገር ግን ይህ ስርዓት ተሸክሞት የነበረው አበሳ ወደ ጣሊያን መንግስት ወደ ራሱ ዞረ። ናላውንም አዞረው። ጣሊያን ራሱ የሰራውን ስርዓት ከመጋቢት 1931 ዓመተ ምህረት ጀምሮ በአዋሽ ከማፍረስና የቀድሞውን ስርዓት እንደገና መልሶ ከመገንባት ገባ። ባለሪም አምሾ እንዳይቀበል የመስቀል መሬቶች እንደቀድሞው እንዲሆኑ ተደረገ። አብያተ ክርስቲያናትና ገዳማት ደሞዝ ይወጣላቸዋል ተባለ። የቤተ ክርስቲያን አለቆች ስለ ሃይማኖት ጉዳይ ዳኝነት እንዲያዩ ተፈቀደ። መሬት እንዳገሩ ሕግና ልማድ የሕዝብ መሆኑን የጣሊያን መንግስት በአዋጅ አወቀ። ጭቃ አበል እንዲቀበል ተፈቀደ። ዳኝነትም አፈርሳታም እንደጥንቱ ሆነ። የኩሊታ በነባሩ ስርዓት ተጠቃሚ የነበሩትን ወገኖች እንብዛም ሲያስደስት፣ ሌሎች ደግሞ ተቃብሎላቸው የነበረውን ሸክም መልሶ ስለቆለለባቸው ይበልጥ አስቆጣቸው። በእነሱ መልካከት ሽፍታ ከነበረው ጋር ያጋጠማቸውን ቅራኔ በንግግር ለመፍታት ሞከሩ። ከአርበኛው የቀረበላቸው የመደራደሪያ ነጥብ ከባድ ሆነ። ነገር ግን በገዛ እጃቸው የጀመሩ ስለሆነ በጉዳዩ መግፋት ግድ ሆነባቸው። አፈጻጸሙ በአርበኞች ጥያቄ ሳይሆን በጣሊያን መንግስት ችሮታ የተፈጸመ እንዲመስል እያደረጉ አንዳንድ የነሱን ጥቅም የሚቃረን ሥራ ሰሩ። እስረኞች ተፈቱ፣ ቤታቸው ንብረታቸው ተመለሰላቸው። የዳኝነት ሥራ ከኢትዮጵያውያን እጅ ተመልሶ ገባ። ጣሊያናውያን ለሚኖሩበት ቤት ኪራይ ከመክፈል ገቡ። በቅኝ ግዛት ታሪክ ውስጥ አድርገውት የማያውቁትን ሹመት ለኢትዮጵያውያን ሰጡ። የሰራተኛን ደሞዝ ከፍ አደረጉ። ለአስተርጓሚ በወር ከ55 እስከ 150 ሊሬ መክፈል ጀመሩ። ለአርበኛውም ደሞዝ መክፈል፣ ስንቅ መስጠት ያዙ። ገንዘባቸውን በልዩ ልዩ መንገድ ረጩ። የኢትዮጵያውያንን ልብ በገንዘብ ለመግዛት የሚችሉ መስሏቸው የነበረው ይህ አመለካከት ለመጀመሪያው ጊዜ ጥቂት ቢያግዛቸውም ሳያዛልቃቸው ቀረ። ሌላው ሙከራቸው አንዳንድ የልማት ስራዎች የሚያካሂዱት ኢትዮጵያውያን ለማሳደግ፣ ኢትዮጵያን ለማልማት እንደሆነ አድርጎ ማሳየት ነበር። ተሐድሶ ኢትዮጵያ በሚል ጋዜጣና የሮማ ብርሃን በሚል መጽሔታቸው ድልድይ የመንገድ ስራ ያሳዩ ጀመር። እሱን እየፈጁ መሬቲቱን የሚያለሙትን ለማን ጥቅም እንደሆነ ለማወቅ ለኢትዮጵያ ሕዝብ ጊዜ አልወሰደበትም። የባንዳ አስተዳደርን በበኩሉ ችግር ፈጠረ። በመጀመሪያ ደረጃ ገበሬ ከጦር ሜዳ ተፈጥሞ ወጣ። ባንዳም ይከዳ ጀመር። ያለውም ከልቡ የማይዋጋ ሆነ። በደሞዝ መንቀሳቀሱ ቀረ። የደንብ ልብስ አስፈለገው። ወጪው እየበዛ አገልግሎቱ እየተቀነሰ ታማኝነቱ እየቀዘቀዘ ሄደ። ለአርበኞች ደሞዝ መቆረጡ፣ ክብር መስጠቱ፣ እንክብካቤ መደረጉ አስቆጨው። ይህ አሰራር የአርበኛውን ልብ በማደንደንና የባንዳውን ቅስም በመስበር ጣሊያንን ይበልጥ ጎዳው። ባለቅኔ የሚቀኘው፣ አዝማሪ የሚያዘምረው፣ አልቃሽ የምታሞሸው ስለ ጣሊያን ጭካኔ፣ ፈሪነት፣ አታላይነት ሆነ። በአንጻሩ ደግሞ የአርበኞችን ጀግንነት ያሞግሱ ጀመር። ጠንቋዩ፣ ትንቢት ተናጋሪው፣ ባህታዊው የሚናገረው ስለ ጣሊያን በኖ መጥፋት ሆነ። የጣሊያን ፕሮፓጋንዳ በጋዜጣ መጻፉ፣ በመጽሔት መውጣቱ፣ በሬዲዮ መነገሩ አንዳች የማይፈይድ ሆነ። ጣሊያኖች ካለቃ እስከ ጭፍራ ግራ ገባቸው። ሙሶሎኒ ከሂትለር ጎን መቆሙን በገለጸ ጊዜ የሮማው ራስ ዞረ። ከስልጣን የመውረዱ ጉዳይ ደግሞ አዲስ አበባ የነበሩትን ጣሊያኖች ስላስደነገጠ በበርበራና በሱዳን በኩል ጦርነት ከፈቱ። የጦርነቱ ሚዛን ወዲያው በእነሱ በራሳቸው ላይ አዘነበለ። ከአጥቂነት ወደ ተከላካይነት ዞሩ። የሰሜን አፍሪካው ጦርነት፣ የስዊስ ካናል በእንግሊዞች መዘጋት ኢትዮጵያ ላይ የፈሰሰውን ጣሊያን ከእናት አገሩ ቆረጠው። ዱክ ደ አውስታና ናዚ ሁኔታውን በፖለቲካና በፈሊጥ ለመያዝ ሞከሩ። በኢትዮጵያ ባህል መሰረት ሹመት ሰጡ። በደብረ ብርሃን አቶ ሰሙ ንጉስ፣ በጎንደር ደጃዝማች አያሌው ብሩ ራስ ተባሉ። ለብዙዎቹ የደጃዝማችነትና የፊታውራሪነት ማዕረግ ተሰጠ። ነገር ግን አንዳች አልጠቀመም። ጣሊያን ከውድቀት የደረሰችውና ኢትዮጵያን እንደ ቅኝ ግዛት ለመያዝ የተነሳችበትና የተዋደቀችለትን ግብ ያጣችው በአብዛኛው የተሳሳተ ሕግ በማውጣትና የተሳሳተ ፖሊሲ በመከተል ጭምር ነው። እንዳጀማመሯ በኃይል ዝግጅትና በጦር አሰላለፍ ኢትዮጵያ ከምንም አትደርስም ነበር። ጣሊያን ኢትዮጵያን ለመያዝ የነበራት ጉጉት እጅግ ከፍተኛ ስለመሆኑ ሙሶሎኒ በሚስጥር ለባዶሊዮ በጻፈለት ደብዳቤ ብዙ ምክር ከሰጠው በኋላ የሆነ ሆኖ ወይም ያለቀው አልቆ ድሉ የኛ መሆን አለበት ማለቱ ያንን ያረጋግጣል። የቁርጠኛነት ምንም ሳይበርድ እስከመጨረሻው ድረስ ቀጠለ። የኢጣሊያን ጦር ያለ መሰልቸት የኢትዮጵያን ህዝብ እየፈጀና ራሱን እያለቀ እስከመጨረሻው ተጋደለ። ነገር ግን ያ ሁሉ የኢጣሊያኖች ድካም በመሪዎቹ ደካማ አመለካከት መና ሆኖ ቀረ። እርግጥ ዋናው ስህተታቸው የአድዋ ውድቀታቸውን በመርሳት ኢትዮጵያን በቀኝ ግዛት ለመያዝ እንደገና መሞከራቸው ነው። ከዚህ ስህተታቸው ተምረው ወደፊት ኢትዮጵያን ከመተናኮል ሊታቀቡ ይሆን? እንጃ።
ብቻ አይደለም ፈንቶ ያየሽው የልብሽን ዙፋን መንበር ባልታደር እኔ አላልሽም ለቤቱ ለቤቱ እንከባበስ
ፕሮግራማችን በዚህ ተጠናቀቀን። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ
አፈልሽ ነው ብየም ቻፕተር ሰሽ ተመለሽ ፈለያ የምየም ቻፕተር ሰሽ ተመለሽ ይገርመው አጣርቲ ሰምካክኛለሽ ዘመናይ ዘመናይ የኔ ዘመን ማንት
I'm